ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሕዝብ ተወካዮች ምክር ቤት ዛሬ በአካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቅ ሰላም ኮሚሽን አባላት ሹመት አጸደቁ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
የፌዴራሉ ጠቅላይ ፍርድ ቤት በአቃቤ ሕግና በአቶ ኢሳያስ ዳኛው መካከል ባለው ክርክር የእግድ ትዕዛዙን አነሳ። ጉዳዩን ሲመለከት ለቆየው የበታች ፍርድ ቤት ውሳኔ እንዲሰጥበትም ልኳል ይላል። የዚህንም ዝርዝር በመጽሔት ይዘናል።
ከምሽቱ ዜና መካከል የዩናይትድ ስቴትስ ውስጥ የዲሞክራሲ ይዞታ በእጅጉ ተዳክሟል ሲል ፍሪደም ሃውስ አስገነዘበ። የኢትዮጵያ የፌዴራል ፍርድ ቤት አቃቤ ሕግ በእነ አቶ ኢሳያስ ዳኛው መካከል ባለው ክርክር የንግድ ትዕዛዙን አንስቷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስቴት ኦፍ ዘ ዩኒየን የተሰኘውንና የአገሪቱን ሁኔታ የሚገልጡበት ንግግር ዛሬ ማታ በሶስት ሰዓት ይቀርባል የሚሉ ዜናዎች ይገኛሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ጥር 28 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ከአቀናባሪያችን ንጉሱ ታምሬ እንዲሁም የስርጭት መሐንዲሱ ኦርዴስ ሬገስ አብረን እስከ አራት ሰዓት እንቆያለን።
አሁን የሰዓቱን የዓለም ዜና።
ዩናይትድ ስቴትስ ውስጥ የዲሞክራሲ ይዞታ በእጅጉ ተዳክሟል ሲል ዋና መስሪያ ቤቱ ዋሽንግተን ዲሲ የሆነው ፍሪደም ሃውስ የሚባለው መንግስታዊ ያልሆነ ቡድን ትናንት ባወጣው ሪፖርት አመልክቷል። ፍሪደም ሃውስ ለጠቀሰው የዲሞክራሲ መንሸራተት ምክንያቱ ፕሬዚዳንት ዶናልድ ትራምፕ በሕግ የበላይነት፣ በጭብጥ ላይ በተመረኮዘ የጋዜጠኝነት፣ በሌሎች መርሆችና በዲሞክራሲ ደንቦች ላይ እያካሄዱ ናቸው ያለው ያልተቋረጠ ጥቃት ነው ሲል ከሷል። ሪፖርቱ በዲሞክራሲ አያያዛቸው ተሻሽለዋል ካላቸው አገሮች መካከል ኢትዮጵያ ትገኝበታለች። ኤርትራን ደግሞ የነጻነት ጭራ ብሎ ከፈረጃቸው አገሮች ተርታ አስቀምጧታል። ሜጋን ደዞር ያጠናቀረችው ዘገባ አለ፣ ሰለሞን አባቴ ያቀርባል።
ዲሞክራሲ እንደ ዩናይትድ ስቴትስ ሁሉ በአምባገነንነት የተዋጠባቸው ሌሎችም ሀገሮች አሉ ሲል ፍሪደም ሃውስ በሪፖርቱ አመልክቷል። የፍሪደም ሃውስ ፕሬዚደንት ማይክል አብራሞዊትስ ትናንት በሰጡት መግለጫ ዋናው አደጋ የሚመነጨው የአሜሪካ ዲሞክራሲ ዘላለማዊ ካለመሆኑና በተለይ ደግሞ ፕሬዚደንቷ ለመሠረታዊ ዋልታዎቹ ክብር ሳይኖረው ሲቀር ነው ብለዋል። ይሁን እንጂ በዓለም አቀፍ ደረጃዎች ከታየ የዩናይትድ ስቴትስ ዲሞክራሲ አሁንም ጠንካራ መሆኑን የነጻነት ይዞታዋን ነጥብ ቢናገርም ወትሮ አቻዎቿ ከነበሩት ከጀርመን ከፈረንሳይና እንግሊዝን ከመሳሰሉ ነባር ዲሞክራሲዎች አሽቆልቁላ በነ ግሪክ፣ ክሮኤሽያና ሞንጎሊያ ሰልፍ መቀላቀሏን ይኸው የፍሪደም ሃውስ ያለፈው የ2018 ዓ ም የዓለም የነጻነት ይዞታ ሪፖርት ይናገራል። ከነባር የነጻነትና የዲሞክራሲ ይዞታቸው ማሽቆልቆላቸው ከተጠቀሰው መካከል ከአውሮፓ ሃንጋሪ፣ ከደቡብ አሜሪካ ኒካራጓ፣ ከአፍሪካ ካሜሩን፣ ከእስያ ቻይና የሚገኙበት ሲሆን በግምገማው ከታዩ 195 ሀገሮች 50ው ነጻነት የሌለባቸው ተብለው ተፈርጀዋል። 59 ሀገሮች በከፊል ነጻ፣ 86 ሀገሮች ነጻነት የተረጋገጠባቸው ተብለዋል። ባለፈው ዓመት የነጻነት መለኪያ የሰልፉ ጭራ ናቸው ከተባሉት ሀገሮች ሶሪያ፣ ደቡብ ሱዳን፣ ኤርትራ፣ ቱርክሜኒስታንና ሰሜን ኮሪያ የተጠቀሱ ሲሆን የነጻነት አውራ ተብለው ደግሞ ፊንላንድ፣ ኖርዌይ፣ ስዊድን፣ ካናዳና ሆላንድ በመሪነት ተጠርተዋል። አርሜኒያ፣ ኢትዮጵያና ኢራቅ ባለፈው ዓመት ውስጥ በነጻነትና በዲሞክራሲ ይዞታ ጉልህ የእድገት ለውጥ ያስመዘገቡ ተብለው ተሞካሽተዋል። በፍሪደም ሃውስ ሪፖርት ኢትዮጵያ ውስጥ ገዢው ፓርቲ የለውጥ ሐሳብ የሰነቁ ወይም ለውጥ አራማጅ ሲል የጠራቸውን ጠቅላይ ሚኒስትር በመሪነት ማውጣቱንና ይህ እርምጃም የአስቸኳይ ጊዜው አዋጅ እንዲነሳና የፖለቲካ እስረኞች እንዲለቀቁ ለማድረግ ማስቻሉን ፍሪደም ሃውስ አመልክቷል።
ሰለሞን አባተ ለዘገባው እናመሰግናለን። የፌዴራሉ ጠቅላይ ፍርድ ቤት በአቃቢ ሕግና በአቶ ኢሳያስ ዳኛው መካከል ባለው ክርክር የንግድ ትዕዛዙን አነሳ። ጉዳዩን ሲመለከት ለቆየው በታች ፍርድ ቤት ውሳኔ እንዲሰጥበትም ልኳል። ከፍተኛው ፍርድ ቤት ጉዳዩን ለማየት ቀጠሮ ቆርጧል። መለስካቸው አመሃ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ዛሬ በአቃቢ ሕግና በአቶ ኢሳያስ ዳኛው መካከል ያለውን ክርክር የተመለከተው በጽህፈት ቤቱ ነበረ። የተጠርጣሪ አቶ ኢሳያስ ጠበቃ ከደንበኛቸው ጋር ለምን እንደቀረቡ ሲጠየቁ ከጠቅላይ ፍርድ ቤት ቀደም ሲል እንደተሰናበቱ አስታውሰው ዛሬ እዚህ ቀረቡበትን ምክንያት ግን እንደማያውቁ ገልጸዋል። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት 10ኛ ወንጀል ችሎት ተጠርጣሪው አቶ ኢሳያስ ዳኘው በዋስ እንዲፈቱ ወስኖ ነበር። ይሁንና ከሳሽ አቃቤ ሕግ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ብሎ የበታች ፍርድ ቤትን ውሳኔ አሳግዶ ለክስ ማቅረቢያም የ10 ቀን ጊዜ አስፈቅዷል። የአቶ ኢሳያስ ጠበቃ ዛሬ ለፍርድ ቤቱ ያስታወሱት ይህን ትዕዛዝ ነው። በመሆኑም ደንበኛቸው እዚህ ፍርድ ቤት የሚቀርቡበት ምክንያት እንደሌለ ተናግረው አቃቤ ሕግ በፈለገው ጊዜና ስፍራ ሊያቀርባቸውና ሊያንገላታቸው ሕግ አይፈቅድለትም ሲሉ ተከራክረዋል። ፍርድ ቤቱ በበኩሉ አቃቤ ሕግ አዲስ አቤቱታ ለዚህ ችሎት እንዳቀረበ አስረድቶ አቤቱታ መቀበልና መመርመር ግዴታውም ስልጣኑም እንደሆነ አስገንዝቧቸዋል። ስለሆነም የአቃቤ ሕግን አቤቱታ ለመመልከትና የእሳቸውንም ክርክር ሰምቶ ውሳኔ ለመስጠት ለነገ ጥር 29 ቀን 2011 ዓ.ም ከቀትር በኋላ ሁለቱም ወገኖች እንዲቀርቡ ትዕዛዝ ሰጥቷል። አቶ ኢሳያስ ዳኘው በሶማሌ ክልል በሜቴክ አማካይነት ከተሰሩ የኢትዮጵያ ቴሌኮም ማማዎች ጋር በተያያዘ በሙስና ወንጀል ተጠርጥረው በእስር ላይ እንዳሉ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ ማታ ስቴት ኦፍ ዘ ዩኒየን የተሰኘውንና ስለ አገሪቱ አጠቃላይ ሁኔታ የሚያስረዱበት ንግግራቸውን እንዳለፈው እንደ አንደኛው ጊዜ ሳይሆን በአፈ ጉባኤዋ ናንሲ ፖሊሲ የዴሞክራቲክ ፓርቲ አባላት በአብላጫ ቁጥር በሚገኙበት በተወካዮች ምክር ቤት ጥምር ጉባኤ ላይ ያሰማሉ። ፕሬዚዳንቱን ተከትሎም የዴሞክራቲክ ፓርቲው የበኩሉን ምላሽ ይሰጣል። ፕሬዚዳንት ትራምፕ በዚህ በዛሬ ማታ ንግግራቸው የአገሪቱ ኢኮኖሚ ማደጉን በዩናይትድ ስቴትስና ሜክሲኮ ድንበር ላይ አጥር ለማቆም ማቀዳቸው ተገቢ መሆኑንና ሌሎች ፖሊሲዎቻቸው መሻሻላቸውን ጭምር ይናገራሉ ተብሎ ይጠበቃል። በዛሬ ማታ ንግግራቸው ወቅት ከእርሳቸው ጀርባ ናንሲ ፔሎሲ እና የአጥር ግንባታውን ወጪ አስመልክቶ ይሞግቷቸው የነበሩ ዲሞክራቶች እንደሚቀመጡና እንደሚያደምጧቸው ይታወቃል። ይህ የዛሬው የፕሬዚዳንቱ ስቴት ኦፍ ዘ ዩኒየን ንግግር መቅረብ የነበረበት ባለፈው ማክሰኞ ነበር። ዳሩ ግን ፕሬዚዳንት ዶናልድ ትራምፕ በከፊል የዘጉት የፌዴራል መስሪያ ቤቶች እንዲከፈቱ እስካላደረጉ ድረስ አፈ ጉባኤዋ ፔሎሲ ምክር ቤቱን ስላልፈቀዱላቸው ሊከናወን አልቻለም። አድማጮች፣ ፕሬዚዳንት ትራምፕ ዛሬ ምሽት ላይ ለተወካዮች ምክር ቤትና ጥምር ጉባኤ በሚያደርጉትና የዲሞክራቲክ ፓርቲውን ምላሽ በሚያሰማበት ፕሮግራም የአሜሪካ ድምፅ ሁለቱንም ንግግሮች በማብራሪያ ትንታኔና ግምገማ ጨምሮ በቀጥታ የሚያስተላልፍ መሆኑን ከወዲሁ እንገልጣለን። ዋሽንግተን ዲሲ ላይ ከምሽቱ 2:30 ማለት 8:30 ፒኤም ወይም አዲስ አበባ ላይ ከማለዳው 10:30 ጀምሮ በፌስቡክ የቀጥታ ስርጭት ወይም ላይቭ ይዘን እንወጣለን። ያኔ እንገናኝ።
በፕሬዚዳንት ዶናልድ ትራምፕ እና በሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን መካከል የሚካሄደው የሁለተኛው ዙር ውይይት ዝግጅት እንዲጠናቀቅ የዩናይት ስቴትሱ የሰሜን ኮሪያ ልዩ መልእክተኛ በዚህ ሳምንት ወደ ፒዮንግያንግ እንደሚጓዙ ተገለጠ። ልዩ መልእክተኛው ስቴፈን ቢጉን ከሰሜን ኮሪያቻቸው ኪም ዮክ ቾል ጋር ነገ ረቡዕ ይገናኙና ባለፈው ሰኔ ወር ሁለቱ መሪዎች ሲንጋፖር ውስጥ ባካሄዱት አንደኛ ዙር ውይይት የተገኘውን ውጤት እንደሚገመግሙ፣ በቀጣይነቱም ላይ እንደሚነጋገሩ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ያወጣው መግለጫ አመልክቷል። ባለፈው እሁድ ሶል ደቡብ ኮሪያ የገቡት የዩናይት ስቴትሱ ልዑክ ቤጊዩን ከዚያው ከሶል ነው ወደ ፒዮንግያንግ የሚጓዙት ተብሏል።
ሰሜናዊ አፍጋኒስታን ውስጥ በተካሄደ የተለያየ ውጊያ ታሊባን እስከ 40 ያህል የመንግሥት ወታደሮች መግደሉን ገለጠ። ጥቃቱ የደረሰው ለአፍጋኒስታኑ ጦርነት ፖለቲካዊ መፍትሄ ለመሻት ሞስኮ ውስጥ ውይይት እየተካሄደ ባለበት ወቅት ነው። በክፍለ ሀገሩ ዋና ከተማ ኩንዱዝ አቅራቢያ ነው ውጊያው ዛሬ ማክሰኞ የተካሄደው። የክፍለ ሀገሩ ምክር ቤት ምክትል ሊቀመንበር ሳፊውላህ አሚር ለአፍጋን መገናኛ ብዙሃን በሰጡት ቃል በጥቃቱ 25 ወታደሮችና 3 ፖሊሶች መገደላቸውን እንዲሁም ሌሎች 20 የሚሆኑ መቁሰላቸውን ተናግረዋል። ውጊያው ለሁለት ሰዓታት የዘለቀ ሲሆን የታሊባን ቃል አቀባይ ዛቢሁላህ ሙጃሂድ በሰጡት ማረጋገጫ በጥቃቱ 30 የአፍጋኒስታን ብሔራዊ ጦር አባላት ተገለዋል ብለዋል።
በተባበሩት አረብ ኤሚሬትስ ያደረጉትን ታሪካዊ ነገር ግን አጭር ጉብኝት ዛሬ እያጠቃለሉ የሚገኙት የዓለም ካቶሊካውያን ርዕሳነ ሊቃነ ጳጳስ አባ ፍራንሲስ አቡዳቢ ውስጥ የቅዳሴ ስነ ስርዓት መምራታቸው ተገለጠ። በዚያድ ስፖርት የከተማዋ ስቴዲየም በተካሄደ የቅዳሴ ስነ ስርዓት ላይ የተገኘው አስቀዳሽ ምዕመን ቁጥር ወደ 135,000 እንደሚደርስ፣ ይህም በአረቡ ልሳነ ምድር ከፍተኛ ክርስቲያኖች ስብስብ የታየበት ነው ተብሏል። ከቅዳሴው ስነ ስርዓት አስቀድሞ አቡኑ በሰገነት ላይ ሆነው ከመላው ዓለም ለተሰባሰቡ ካቶሊካውያን ክርስቲያኖች ቡራኬያቸውን ሰጥተዋል። አባ ፍራንሲስ በትናንትናው ዕለት በተባበረው አረብ ኤሚሬት እንደገቡ ሶሪያን፣ ኢራቅን፣ የመንና ሊቢያን ትኩረት በማድረግ የመካከለኛው ምስራቅ ጦርነት ያበቃ ዘንድ ጥሪ አቅርበዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ።
የተከበራቸው አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድናቸው ያለ ነው አዲሱ አበበና
አሉላ ከበደ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
ቀደም ሲል በቅምሻው ወይም በመግቢያችን ላይ እንዳሰማ ነው የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንዲሁም የእርቅ ሰላም ኮሚሽን አባላት ሹመት አጽድቋል። የሁለቱ ኮሚሽኖች መቋቋምና የአባላቱ መሾም ከአስተዳደር ወሰንና ከማንነት እንዲሁም ከሰላም ጋር ተያይዘው የሚነሱና ሲጓተቱ የቆዩ ጉዳዮችን ለመፍታት እንደሚያግዝ በአብዛኛዎቹ የፓርላማ አባላት ታምኖበታል። የአስተዳደር ወሰንና የማንነት ኮሚሽን መቋቋሙን ሲቃወም የቆየው ህወሓት ተወካዮች ግን የአባላቱንም ሹመት ተቃውሟል። እስክንድር ፍሬው ነው ዘገባውን የላከው።
ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
በጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ አማካኝነት ነው ተሿሚዎቹ ዛሬ ቃለ መሐላ የፈጸሙት። በአስተዳደር ወሰንና የማንነት ጉዳዮች ኮሚሽን የማቋቋሚያ አዋጅ ቁጥር 1102/2011 መሰረት የኮሚሽኑ አባላት እንዲሾሙ የህይወት ታሪካቸውን በዚህ ደብዳቤ አባሪነት ለምክር ቤቱ አቅርብ ያለው ይላል ጠቅላይ ሚኒስትር አብይ አህመድ የላኩት ደብዳቤ። በአገሪቱ እየተነሱ ያሉ የወሰንና የማንነት ጉዳዮችን ለአንዴና ለመጨረሻ ጊዜ ለመፍታት ኮሚሽን እንዲቋቋም ያደረጉት በፓርላማም ያጸደቁት ጠቅላይ ሚኒስትር አሁን ደግሞ የእጩ አባላቶቹን ዝርዝር ነው የላኩት። በዚህ ኮሚሽን አባልነት በምክር ቤቱ ፊት ቀርበው የተሾሙት 41 ሰዎች ናቸው። የቀድሞ ፕሬዝዳንቶችና ባለስልጣናት፣ ፖለቲከኞች፣ የዩኒቨርሲቲ መምህራንና ሌሎች ምሁራን እንደዚሁም ታዋቂ ግለሰቦች ይገኙባቸዋል። በእርቀ ሰላም ኮሚሽን አባልነት የተሾሙት ደግሞ 42 ናቸው። ምሁራን፣ የሃይማኖት አባቶች፣ የአገር ሽማግሌዎችና ሌሎች ታዋቂ ሰዎች በዚህ ስብስብ ተካተዋል። በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ ጫላ ለሚ ባቀረቡት የውሳኔ ሀሳብ የተሿሚዎቹ ስብጥር በርካታ ነገሮችን ከግምት ያስገባ መሆኑን ገልጸዋል።
የተለያዩ የሙያ ስብጥር ያላቸው ምሁራንና ታዋቂ ግለሰቦች እንደውም ፖለቲከኞችም ጭምር እንዲካተቱበት ለማድረግ ጥረት ተደርጓል። ከትምህርት ዝግጅታቸውም አንጻር የተለያየ ሙያዊ ዳራ ያላቸው ግለሰቦች በዚህ ውስጥ እንዲካተቱም ለማድረግ ጥረት ተደርጓል።
የተለያዩ የፖለቲካ ፓርቲዎች መሪዎች መካተታቸውን በተመለከተ ከሰጡት ማብራሪያም ተከታዩ ይገኝበታል።
እነዚህ የፖለቲካ ሰዎች ወይንም ፖለቲከኞች እዚህ ውስጥ የገቡት የፖለቲካ ፕሮግራማቸውን እንዲያራምዱ አይደለም። ይሄ በደንብ መታወቅ መቻል አለ። ዋናው መነሻ የዚህ ሀገር ዕጣ ፈንታ የሚወሰነው በአንድ አካል ወይ በአንድ ወገን አይደለም። ሁሉም ኢትዮጵያዊ የዚህን ሀገር ዕጣ ፈንታ በመወሰን ውስጥ ድርሻ አለው፣ ሚና አለው። ጥሩ በመስራትም የሚመሰገነው፣ መጥፎ በመስራትም የሚመሰገነው ዛሬ በህይወት ያለው ኢትዮጵያዊ ትውልድ ነው። ስለዚህ እነዚህ ሰዎች የተፈጠረውን ችግር በመለየት ሂደት የዳር ተመልካች ከሚሆኑ በሁለቱም ኮሚሽኖች ውስጥ የተወሰኑት ሰዎችን ፖለቲከኞች ስለሆኑ ብቻም ሳይሆን ታዋቂ ግለሰቦችና ችግሩንም በመፍታት ሂደት ውስጥ ሚናቸውን ሊጫወቱ ይችላሉ ብሎ መንግስት በሙሉነት አይቶ ያቀረባቸው ናቸው። ከዚህ ውጭም ሪፎርም ውስጥ ነው ያለነው። ሪፎርም ውስጥ ሆነን የዚህ ሀገር ዕጣ ፈንታ በምንወስንበት ጊዜ፣ በዚህ ሀገር ዕጣ ፈንታ ላይ በምንወያይበት ጊዜ ሁሉም ኢትዮጵያዊ ውጭ ያለውም ሀገር ውስጥ ያለውም ያገባዋል እና በሀገሩ ጉዳይ ውስጥ ተሳታፊ መሆን አለበት ተብሎ አምንንበት ሁሉም የፖለቲካ ፓርቲዎች በአገር ግንባታ ሂደት ውስጥ የራሳቸው ሚና እንዲጫወቱ እየተደረገ ነው።
አስተያየት ከሰጡት የምክር ቤት አባላት አብዛኛዎቹ የሁለቱን ኮሚሽኖች መቋቋምና የአባላቱን ሹመት ደግፈው ተናግረዋል። ከመጀመሪያውም የኮሚሽኖቹን መቋቋም ሲቃወም የቆየው የህዋት ተመራጮች ግን ዛሬም ተመሳሳይ ሐሳብ አንጸባርቀዋል። ይህንኑ ፓርቲ የሚወክሉት አቶ አሰፋ ጉክሳ ለምሳሌ ኮሚሽን የሚያስፈልገው ማንን ከማን ጋር ለማስታረቅ ነው በሚል የተቃውሞ ሐሳብ አቅርበዋል።
ኢቭን የኢትዮጵያ ህዝብ የኢትዮጵያ ጭቁን ህዝብና የአፍሪካ ህዝብ ጠብ የለው፣ ኢቭን የአውሮፓ በዓለም ላይ ያለ ጭቁን ህዝብ። ስለዚህ ይሄ የመደብ እርቅ፣ ስለዚህ ገዢ መደቦች ሽማግሌዎች የሚሆኑበት ጭቁን ህዝብ ያልተጣላ ታረቅ የሚባልበት ምንድን ነው የሚባልበት ጋር ዘመን ያግርም ብጢስ ማይን አቀብ። ይህ ምን ማለት ነው? ዘመን ሲበላሽ ውሃ ወደ ቁልቁለት ሳይሆን ወደ ተራራ ይወጣል ይባላል። ስለዚህ እነዚህ በቃ ምንም ሊያደርጉ ስለማይችሉ ባትመሰረት ጥሩ ነው የሚል እምነት ስላለ
ለዚህ አስተያየት መልስ በሚመስል መንገድ የተናገሩት የኦዴፓ ተመራጭ አበበ ከፈኒ ደግሞ ተከታዩም ብለዋል።
በእውነት ከሆነ እርቅን የሚጠላ እንደ ሃይማኖታችን ከሆነ ሰይጣን ነው። እርቅ ሰላምን ያመጣል፣ የሰላምን ቀጣይነትም ያረጋግጣል ማለት ነው። ስለዚህ ዛሬ የይቅርታ የምህረት ጊዜ እያል ይሄ ደግሞ ስሩን እንዲሰድ የሚያደርግ ከፍተኛ ሚና መጫወት የሚችል የእርቀ ሰላም ኮሚሽን መቋቋም በመሆኑ ይህንን ስራ የሚሰሩት በዋነኝነት የቀረቡት አስፈላጊውን መስፈርት ያሟሉ ናቸው። ብዙ ልምድ ኤክስፒሪንስ ኢንተርናሽናል አህጉራዊ እንዲሁም ሀገራዊ ኤክስፒሪንስ ያላቸው በመሆናቸው ተገቢና ተቀባይነት ያላቸው ናቸው። ዞሮ ዞሮ እኔ ከሞትኩ ሳርዶ አይብቀል ወይም በኦሮምኛ በከንንጅርቲ ሳርዶን ይመርገኝ ተያረኝ ጀረኒ እንደዛ እንዳይሆን ነው። ማዕከላችን ሰላም ነው፣ እርቅ ነው፣ ፍቅር ነው። የመደመር ፍልስፍና ተግባራዊ ለማድረግ መሰረት የሚጥሉ ናቸው ማለት ነው።
የኮሚሽኑን አስፈላጊነት በተመለከተ ጥያቄዎች መነሳት የነበረባቸው ዛሬ ሳይሆን በተቋቋመበት ቀን ነው ያሉት ደግሞ የመንግስት ረዳት ተጠሪ ሚኒስትር ዴታ ጫላ ለሚ ናቸው። አስፈላጊነቱን ግን በተለያዩ ማስረጃዎች አብራርተዋል። ቃለ መሃላ ላይ ፈጸሙት የሁለቱ ኮሚሽኖች አባላት ደረጃ በደረጃ ወደ ስራ እንደሚገቡ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባ ለአሜሪካ ድምጽ አብራርተዋል።
ቀጣዩ ስራ የሚሆነው በጠቅላይ ሚኒስትሩ አቅራቢነት የሁለቱ ኮሚሽኖች ሰብሳቢና ምክትል ሰብሳቢ ኮሚሽነሮች ይሾማሉ። ከዛ በኋላ ልክ አዋጁ ላይ በተቀመጠው መሰረት ንዑሳን ኮሚቴዎች እንዲቋቋሙ ይደረጋል። እነዚህ ንዑሳን ኮሚቴዎች አጠቃላይ አደረጃጀቱን በተመለከተ ማለት ነው፣ በምን ጉዳዮች እንደሚሰሩ በኮሚሽኑ ላይ ባስቀመጥነው መሰረት የራሳቸውን የአሰራር መመሪያ እና የራሳቸውን ፕላትፎርም እንዲያወጡ ስልጣን ስለሰጠናቸው በዛ መሰረት የሚያወጡት ጉዳይ ይኖራል። ከዚህ በተከታታይ ደግሞ ከአዋጁ በመነሳት ደግሞ የሚኒስትሮች ምክር ቤት ለኮሚሽኑ አጠቃላይ የውስጥ አሰራርና ቤቱ አደረጃጀት የሚረዱትን አጠቃላይ ስልጣንና ተግባሮችን በሚኒስትሮች ምክር ቤት በደንብ ያወጣል የሚል አለ። እሱ ስራዎች ይቀጥላሉ ማለት ነው። ከዛ ቀጣዩ ስራቸው የሚሆነው አጠቃላይ ፕላትፎርሙ ካዘጋጁ በኋላ ቀጥታ ስራቸው የሚሆነው ችግር አሉባቸው የተባሉ አካባቢዎች ጋር ያለውን ሁኔታ ላይ ወደ ጥናት ይገባሉ። ይሄ ጥናት በሚያደርጉበት ጊዜ በጣም አሳታፊ በሆነ ሁሉንም የህብረተሰብ ክፍል አካታች በሆነ ዋናው ችግር ለተነሳበት ችግር መንስኤ የሆኑ ጉዳዮችን ጥናታዊ በሆነ መንገድ አንድ ጥናት ሲደረግ መከተል ያለባቸውን አጠቃላይ ሳይንሳዊ የሆነ የሪሰርች አሰራር ሜቶዶችን በመከተል በውይይትም የታሪክ ማህደሮችንም በማገላበጥ ስራቸውን ይቀጥላሉ ማለት ነው። በመጨረሻ የደረሱበትንና የጋራ ያደረጉትን የውሳኔ ሀሳብ ማለት ነው። የውሳኔ ሀሳቡ ራሱ በሚዘጋጅበት ጊዜ ጥናቱ ሰነድ የሚጸድቀው በ50:1 ነው ማለት ነው። ስለዚህ ማጆሪቲው እዛ ውስጥ ያጸደቀውን የውሳኔ ሀሳብ ልክ አዋጁ ላይ እንደተቀመጠው የማንነትና የድንበር ጥያቄ ከሆነ ለፌዴሬሽን ምክር ቤት መላክ እንደሚችሉ በአዋጁ በአንቀጽ 6 ላይ የተቀመጠ ነገር አለ። የፌዴሬሽን ምክር ቤት ያንን ጥናት የሚያምንበትና ኮንፊደንስ ካለው በዛ ላይ የአስፈላጊውን ውሳኔ ሊሰጥበት ይችላል ማለት ነው። ስለዚህ ውሳኔዎቹ በዛ አይነት ሁኔታ ይሄዳሉ ማለት ነው።
ያስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ሹመት በ22 ተቃውሞና በ4 ድምጽ ተአቅቦ በአብላጫ ድምጽ፣ የእርቀ ሰላም ኮሚሽን አባላት ሹመት ደግሞ በ16 ተቃውሞና በ8 ድምጽ ተአቅቦ በአብላጫ ድምጽ ነው የጸደቀው። በነገ ዕለት እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንግዲህ ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ድሬዳዋ ያሸጋግረናል። በድሬዳዋ የሃይማኖት በዓል አከባበር ላይ የተፈጸመን ጥቃት ተከትሎ የተነሳው ተቃውሞ ላይ ተሳትፋቸዋል የተባሉ 27 ተጠርጣሪዎች ላይ ያስተዳደሩ የመጀመሪያ ፍርድ ቤት ፈቅዶት የነበረው የዋስትና ጥያቄ የይግባኝ ሰሚ ፍርድ ቤቱ ውድቅ አደረገው ይላል። አስተዳደሩ በተቃውሞ እንቅስቃሴው ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ልዩ ጥፋቶችንም ፈጽመዋል ብሎ በቁጥጥር ስር ያዋላቸውን 308 ተጠርጣሪዎች በሶስት መዝገብ ከፍሎ ጉዳያቸውን እያየ ነው። በተጠርጣሪነት ለተያዙት በአስተዳደሩ የሚገኙ 14 የግል ጠበቆች በበጎ ፈቃደኝነት ነጻ የጥብቅና አገልግሎት እየሰጧቸው መሆኑም ተመልክቷል። ታዲያ ጠበቆቹ የሕግ ጥሰት እየተፈጸመ ነው ይላሉ። አዲስ ቸኮል ዝርዝሩን ይዟል።
ከሳምንት በፊት በድሬዳዋ ተነስቶ በነበረው ተቃውሞ ላይ መንግስት በውከትና ረብሻ ተሳትፏል ብሎ በቁጥጥር ስር ከዋላቸው 308 ተጠርጣሪዎች መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ እየሰሩ የነበሩ 5 የአማራ ዲሞክራሲያዊ ፓርቲ ወይም አዴፕ አመራሮችን ጨምሮ 16 ተጠርጣሪዎች በአንድ መዝገብ፣ የአስተዳደሩ ቦክስ ፌዴሬሽን አሰልጣኝ ኤፍሬም ነጋሽ የተካተቱበት 11 ተጠርጣሪዎች በሌላ መዝገብ፣ እንዲሁም ቀሪዎቹ ተጠርጣሪዎች በሶስተኛ መዝገብ ጉዳያቸው እየታየ ነው። ባለፈው አርብ ጥር 24 ቀን ፍርድ ቤት ቀርበው የነበሩት የአዴፕ አመራሮች የተካተቱበት 16ቱ ተጠርጣሪዎች የአስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው የ5000 ብር ዋስትና ሲይዘው እንዲወጡ ፈቅዶ የነበረ ቢሆንም ፖሊስ ግን በእለቱ በፖሊስ ጣቢያ እንዲያድሩ አድርጎ በማግስቱ ቅዳሜ ዋስትናቸውን በይግባኝ ሰሚ ፍርድ ቤት አሳግዶታል። እነኚህ ተጠርጣሪዎች ትላንትና ድጋሚ ቀርበው የነበሩ ሲሆን ይግባኝ ሰሚ ፍርድ ቤትም ለአቃቤ ሕግ 7 ተጨማሪ የምርመራ ጊዜ ፈቅዷል። ከተጠርጣሪዎቹ 14 ጠበቆች መካከል አንዱ የሆኑት አቶ እንድሪያስ ተካሊ ግን በውሳኔው ላይ ቅሬታ አላቸው።
ባት እንግዲህ የተጠረጠሩበት ወንጀል ተብሎ የቀረበው ጎማ ማቃጠል እና የመሳሰሉት ነገሮች ነው። በዛ ይግባኝ ዋስትና ጠይቀንላቸዋል። የስር ፍርድ ቤት ዋስትና ፈቅዶ ነበረ። ዋስትና የፈቀደውን ፖሊስ በተደጋጋሚ በተሰጠው ጊዜ ቀጠሮ አጣርቶ አልቀረበም፣ ቃላቸውንም አልተቀበለም እና ሌሎች በቂ ምክንያቶችን በማቅረብ ነው ዋስትና የፈቀደላቸው የ5000 ብር ዋስትና። በኋላ ላይ ደግሞ ይግባኝ ስንቀርብ ፌዴራል ፖሊስ እንደሚፈልጋቸው ወይም በሌላ ምርመራ ተደራጅቶ እንደሚያጣሩ ነው እየተገለጸ ያለው። የዛሬ ቀጠሮ ላይ ያው ፍርድ ቤቱ ዋስትናውን ውድቅ አድርጎ ተጨማሪ ጊዜ ቀጠሮ ነው የሰጣቸው። ምናልባት ይህንን ይችላል አይችልም እንደ ህግ ባለሙያ ከጠየቀኝ የወንጀል ስነስርዓት ህግ አንቀጽ 75 ላይ የይግባኝ ሰሚ ፍርድ ቤት ስልጣን በዋስትና ላይ የይግባኝ ሰሚ ፍርድ ቤትን ስልጣን በግልጽ ነው የሚደነግገው። አንደኛው የስር ፍርድ ቤትን ውሳኔ ማጽናት ነው። ሁለተኛው ደግሞ ማሻሻል ነው። ያም ዋስትናን አክብዶ ወይም ደግሞ ዋስትናን ተጨማሪ ማሻሻል ነው። ግን አሁን የጊዜ ቀጠሮ ይግባኝ ባልቀረበበት ወይም ደግሞ ዋስትና ሊፈቀድ አይገባም የሚል ይግባኝ ቀርቦ ደግሞ ጊዜ ቀጠሮ ነው የተሰጣቸው። ይሄ በህግ ረገድ ተቀባይነት አለው የለውም የሚለውም ከሌሎች ጠበቆች ጋር ተማክረን ይግባኝ የምንጠይቅበትም ከሆነ የምናቀርብ ነው።
በሌላ በኩል ባለፈው ቅዳሜ ጥር 25 ቀን ያስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው 2000 ብር የዋስትና ሲይዘው እንዲወጡ ፈቅዶላቸው የነበሩ አሰልጣኝ ኤፍሬም ነጋሽ ያሉበት 11 ተጠርጣሪዎች ላለፉት 48 ሰዓታት የፍርድ ቤት ውሳኔ ተጥሶ ፖሊስ ሊለቃቸው አልቻለም ሲሉ የተጠርጣሪዎቹ ጠበቆች በትላንትናው ዕለት ለይግባኝ ሰሚ ፍርድ ቤት አቤቱታ አቅርበዋል። አቃቤ ሕግ በበኩሉ የዋስትና ውሳኔውን በፍርድ ቤት አሳግጄ ነው ሳይፈቱ እንዲቆዩ ያደረግኩ ሲል መልሷል። በተጨማሪም ተጨማሪ ምርመራ ጊዜ ተጠይቆ ተፈቅዶለታል። ቀሪዎቹ 268 ተጠርጣሪዎች ዛሬና ነገን ጨምሮ በተለያዩ ቀናት ተከፋፍለው እንዲቀርቡ አስቀድሞ በተሰጣቸው ቀጠሮ መሰረት 90ዎቹ ዛሬ ፍርድ ቤት ቀርበው ነበር። የችሎት አዳራሽ ስለማይችል 3 ተወካዮች ብቻ ወደ ችሎት እንዲገቡ ተደርጎ ቀሪዎቹ ተጠርጣሪዎች በሚኒባስና ገልባጭ መኪና ውጭ እንዲጠብቁ ተደርጓል። ሆኖም ተጠርጣሪዎቹ የልዩ ኃይሉን አያያዝና አሁን በሚገኙበት ኢንዱስትሪ መንደር አካባቢ ባለ ካምፕ እስከ ቅርብ ቀናት ድረስ መጸዳጃ ቤት የሌለ መሆኑን በመቃወም በመንገድ ላይ ሲያሰሙት በነበረው ተቃውሞ ችሎት ሳይቀርቡ ተረጋግተው ለነገ እንዲመጡ ዳኛው ቀጠሮ ሰጥቷቸው በጥምቀት አከባበር ላይ የተፈጸሙትን ኮሳ ተከትሎ በተነሳውና ፖለቲካና መልካም አስተዳደር ላይ ባተኮረው ተቃውሞ ፖሊስ 308 ተጠርጣሪዎችን በቁጥጥር ስር አውሎ እንደነበር ከሳምንት በፊት ገልጾ ነበር። በተቃውሞ ሂደት የተፈጸሙ ጥፋቶች ሊኖሩ ቢችሉም የተቃውሞ እንቅስቃሴው ግን እንደ መብት ጥያቄ መታየት አለበት ብለው ያመኑ 14 የግል ጠበቆች ለነኚህ ተጠርጣሪዎች በነጻ የጥብቅና አገልግሎት እየሰጧቸው ይገኛሉ። በተያያዘ ዜና ከ1998 ጀምሮ የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር የነበሩት ጌታቸው አስረስ በኦሮሚያ ክልል በልዩ ልዩ ኃላፊነቶች ሲያገለግሉ በነበሩት ኮሚሽነር አለሙ መርጊያ ተተክተዋል። ኮሚሽነሩ የተነሱት በፈቃዳቸው ጠይቀው ይሁን ወይም ከሰሞኑ የተቃውሞ እንቅስቃሴ ጋር የተያያዘ ስለመሆኑ መረጃ አልተገኘም። ከሳምንት በፊት ከቪኦኤ ጋር ቃለ ምልልስ ሰጥተው የነበሩት ከንቲባ ኢብራሂም ኡስማን በአጠረ ጊዜ ፖሊስ ላይ ለውጥ ይኖራል ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስ ቸኮልን እናመሰግናለን ለዘገባው። የቤንሻንጉል ክልል ሰላም ግንባታና ጸጥታ ቢሮ 203 ጸረ ሰላም ኃይሎች ያላቸውን ግለሰቦች በቁጥጥር ስር መዋሉን ገልጧል። እነዚህ ኃይሎች የበርታ ሕዝብ ነጻ አውጪ ንቅናቄ በማለት ራሳቸውን የሚጠሩና ጥቃት ለመፈጸም ስልጣን ላይ ያሉ መያዛቸውን ነው የቢሮው ጸጥታ ዘርፍ ምክትል ኃላፊ ለቪኦኤ የተናገሩት። በወታደራዊ ጥቃቱ ወቅት ሁለት ግለሰቦች መሞታቸውንም ተናግረዋል። የበርታ ሕዝብ ነጻ አውጪ ንቅናቄ የተባለውን ተወካዮች ለማግኘት ያደረገው ጥረት እንዳልተሳካ ገልጦ ናኮር መልካ ተከታዩን ልኮልናል።
ቁጥራቸው 203 የሚደርስ የበርታ ሕዝብ ነጻ አውጪ ንቅናቄ በማለት ለሚጠሩ ለሶስት ወራት ህገወጥ ወታደራዊ ስልጠና ሲሰጥ የቆየን ኃይል ትናንት ከፌዴራል መንግስት ጋር ባደረጉት ወታደራዊ ጥቃት መያዛቸውን የሰላም ግንባታና ጸጥታ ምክትል ኃላፊ ኮማንደር አብዱላዚዝ መሐመድ ተናግረዋል። ኃይሎቹ በአሶሳ ወረዳ ገንገን ቀበሌ መያዛቸውን የጠቀሱት ኮማንደር አብዱላዚዝ ወደ ሆሞሻ እና መንጌ ወረዳዎች ጥቃት ለመፈጸም እየተንቀሳቀሱ ነበር ብለዋል።
ሰዎቹ ጸረ ሰላም ዓላማ ያላቸው ወጣቶችን በማሰባሰብ ጫካ ውስጥ ሲያደራጁ የነበሩ ግለሰቦች በጸጥታ ኃይሎች እንዲፈተኑ ተደርጎ ከተፈተኑ በኋላ እነዚህ ሰዎች ኮቴያቸውን በመከተል ትናንትና ሙሉ በሙሉ ቁጥጥር ስር ያሉበት ሁኔታ አለ ማለት ነው።
እነዚህ ጸረ ሰላም ኃይሎች በማለት እርስዎ የገለጿቸው ሰዎች የት ነው ሲንቀሳቀሱ የነበሩት? በክልሉ በተንቀሳቀሱባቸው ቦታዎች ላይ ያህል ጊዜ ቆይተዋል?
ግለሰቦቹ በግምት ከሶስት ወር ገንገን በመባል የሚጠራ ቦታ ላይ ወጣቶችን አሰባስቦ ሲያሰለጥኑ ነበር። ይህን ስልጠናቸው ሳይጨርሱ በአደጋ ሳያደርሱ መበተን አለበት የሚል ከፌደራል መንግስት ጸጥታ ኃይሎች ጋር አብረን በመሆን ከማሰልጠኛ ብዙ ትጥቅ እጃቸው ውስጥ ሳይገባ መበተን አለበት በሚል እንዲፈተኑ ተደርጎ ኮቴያቸውን ተከትለን ያው ትናንትና በቁጥጥር ስር አውለናል ማለት ነው።
ከእነዚህ ኃይሎች በሰላማዊ መንገድ እንዲንቀሳቀሱ የሽምግልና ጥሪ ተቀብለው ከህብረተሰቡ ጋር ተቀላቅለው በሰላም ህይወታቸውን የሚመሩ የንቅናቄው አባላት እንዳሉ ኮማንደሩ ገልጸዋል። አሁን የተያዙት ግን ይህን የሰላም ጥሪ ወደ ጎን በመተው ጫካ ገብተው ራሳቸው መንግስት ለመሆን የሚጥሩ ስለሆኑ እንዲበተኑ ተደርጓል ብለዋል። የክልሉ መንግስት ጸረ ሰላም ኃይሎች በማለት የሚጠራቸው ሲያዙ በሰላማዊ መንገድ እጅ እንዲሰጡ ቢጠየቁም ተኩስ በመክፈታቸው ሁለት ሰዎች በተኩስ ልውውጡ እንደተገደሉ፣ በመንግስት በኩል ግን ምንም ጉዳት አለመድረሱን ገልጸዋል።
መንግስት በሰላማዊ መንገድ እጃቸው ከፍተኛ የሆነ ጥረት አድርጓል። ምክንያቱም ሰዎች የተላኩ በሰላማዊ መንገድ በሆነ መንገድ እንዲገቡ ጥሪ ቢደረግላቸው ሰው ቢላግባቸው ሽማግሌ ቢላግባቸው ሊቀበሉ ስላልቻ ያው ጸጥታ ኃይሉ ካምባቸው በመግባት እንዲፈተኑ ተደርጓል። ተኩስ ከፍቶ አንድ ሁለት ሰው ገነሱ ሞዷል።
ቡድኑ ይዞት ይንቀሳቀስ የነበረ የተለያዩ የነፍስ ወከፍ መሳሪያ መያዙንም ጨምረው ገልጸዋል። የበርታ ሕዝብ ነጻ አውጪ ንቅናቄ ተወካዮችን ለማግኘት ያደረግነው ጥረት አልተሳካም። የንቅናቄው ሊቀመንበር በሌላ ጉዳይ ተጠርጥረው በሕግ ቁጥጥር ስር እንደሚገኙ የክልሉ ሰላም ግንባታና ጸጥታ ቢሮ ምክትል ኃላፊ ጠቁመዋል። ስለ ዝርዝሩ ግን አላብራሩም። ለአሜሪካ ድምፅ ናኮር መልካ ነቀምቴ።
ናኮር ለዘገባው እናመሰግናለን። ወደ መጨረሻው የመጽሔቱ ዘገባ እንሻገር አድማጮች። የኢትዮጵያ ሕዝብ አርበኞች ግንባር ለሁለት ቀናት ሲያካሄድ የነበረውን ጠቅላላ ጉባኤ የግንባሩ ሊቀመንበርና 7 የሥራ አስፈጻሚ አባላት በመምረጥ አጠናቋል። የኢትዮጵያ ሕዝብ አርበኞች ግንባር ከግንቦት 7 ጋር የነበረውን ውህደት መስከረም 11 2011 ዓ.ም በይፋ አፍርሻለሁ ካለ በኋላ ይህ ያካሄደው ጉባኤ የመጀመሪያው መሆኑ ተመልክቷል። የግንቦት 7 የሕዝብ ግንኙነት ኃላፊ አቶ ኤፍሬም ማዴቦ በበኩላቸው አርበኞች ግንቦት 7 አልፈረሰም፣ አቶ ማዓዛውም ቢሆኑ ጉባኤው ላይ ተሳትፈው ድርጅቱን በሌላ ስራ ነው ማገዝ የምፈልገው ብለው ነበር ሲሉ መልሰዋል። አስቴር ምስጋናው ዝርዝሩን ይዛለች።
18 ዓመታትን አስቆጥሯል የኢትዮጵያ ሕዝብ አርበኞች ግንባር ከተመሰረተ። እስከ 2007 ዓ.ም ድረስ የትጥቅ ትግሉን በኤርትራ በርሃ ሲያካሄድ ቢቆይም ከ2007 ዓ.ም በኋላ ግን ከግንቦት 7 ጋር ውህደት በመፍጠር አርበኞች ግንቦት 7 የሚለውን ስያሜ በመያዝ የጋራ የትጥቅ ትግላችንን ጀመርን ይላሉ ቀድሞ የአርበኞች ግንቦት 7 ምክትል ሊቀመንበር አቶ ማዘው አያይዘው። ከሶስት ዓመት በኋላ ግን በሀገሪቱ የመጣውን ለውጥ ተከትሎ አለመግባባት ተከሰተ። የኛ ዓላማ በኢትዮጵያ ዲሞክራሲን አስፍኖ ስልጣን ለህዝብ መስጠት ነው የነበረው። ግንቦት 7 ግን ለስልጣን መሯሯጥ ጀመረ። በዚህም ኤርትራ ውስጥ እያለን ነበር ውህደታችንን አፍርሰን ወደ ሀገር ቤት የገባ ነው። ከገባንም በኋላ መስከረም 11 2011 ዓ.ም በይፋ መለያየታችንን በሚዲያ አሳውቀናል ይላሉ አቶ ማዘው።
ስንዋሃድም አንደኛው ነጥብ ሁለቱም ድርጅቶች የስልጣን ባለቤት እንደማይሆኑ፣ ስልጣን ለኢትዮጵያ ሊያስረክቡ እንደሚችሉ ያንም አንዱ የውል ስምምነት ነበር። ግን አሁን ይሄ አንጻራዊ ለውጥ መጣ ሲባል በጉባኤ ሳይወሰን ወይም ደግሞ በህግ ሳይወሰን ራሳቸው ያን አርበኞች ግንቦት 7 የሚለውን ድርጅት እዚያ ላይ ኤርትራ ውስጥ እያለን ዘግተናል፣ ከአሁን በኋላ የሚቀጥለውን ፓርቲ የምስረታ ሂደቶች ነው የምንሄድ የሚል እዚያ ላይ ስለፈረሰ እኛም የተነሳንበት አጠቃላይ ሁኔታ ጎሉና ግቡን እስከሳተ ድረስ እኛ ዋጋ ለተከፈለበት ለአርበኝነት ትግል እንጂ ወደ ስልጣን ድንበም በዚህ ተለያይተናል። ባጭሩ
የኢትዮጵያ ሕዝብ አርበኞች ግንባር ከግንቦት 7 ጋር ተለያይቻለሁ ካለ ወዲህ ጥር 25 እና 26 ጠቅላላ ጉባኤውን 400 የሚጠጉ አባላት በተገኙበት በባህር ዳር ከተማ አካሂዷል። ጉባኤው ሲጠናቀቅም የግንባሩን ሊቀመንበር፣ 9 የስራ አስፈጻሚ አባላት፣ 49 የምክር ቤት አባላትን በመምረጥና ባለ 7 ነጥብ የአቋም መግለጫ በማውጣት ነበር። አዲሱ የግንባሩ ሊቀመንበር አቶ ወርቁ በለጠ አርበኝነት ህዝብን መጠበቅ በመሆኑ ከማንኛውም የፖለቲካ ፓርቲ ጋር በመሆን ሀገርን ከጠላት እንጠብቃለን ብለዋል።
እውነተኛ የሆነ ዲሞክራሲያዊ መብቱ እንዲከበር በተለይ በዚህ በማንነትና የወሰን ጥያቄዎች ዙሪያ የሚነሱ ጉዳዮች አሉ። ለማከናወን የተለያዩ እገዛዎችን ጭምር እናደርጋለን። አርበኝነት ህዝብን ሀገርን መጠበቅ ነው። ስለዚህ እኛ ደግሞ ይህንን የሀገርና የህዝብ ጥበቃን ለማከናወን ከማንኛውም የፖለቲካ ድርጅቶች ጋር በጋራ ለመስራት ጥረት።
ከዚህ ጋር በተያያዘ የአርበኞች ግንቦት 7 የህዝብ ግንኙነት ኃላፊ አቶ ኤፍሬም ማዴቦ ስለ ውህደቱ መፍረስ በስልክ ተጠይቀው አርበኞች ግንቦት 7 አልፈረሰም፣ አቶ ማዕዛውም ቢሆን ጉባኤ ላይ ወጥተው ድርጅቱን በሌላ ስራ ነው ማገዝ የምፈልገው ብለዋል ነው ያሉት።
ምንም የተገነጠለ ነገር የለም። አርበኞች ግንቦት 7 የሚባል ድርጅት አለ። አሁን ከፓርቲ ፎርሜሽን ድረስ ይቀጥላል። ማዛው ቤቱ የተዋሃደው ድርጅት የአርበኞች ግንቦት 7 ምክትል ነበሩ፣ ምክትል ሊቀመንበር ነበሩ። በ2017 ዓመተ ምህረት እሳቸው ራሳቸው የተገኙበት ጉባኤ ላይ አቶ ማዛው ጌቱ በውድድር ቀርቦ ነበር እንደገና ለመመረጥ። ያ ጉባኤ አሁን ያለውን አመራር የመረጠ ጉባኤ ነው። ዛሬ እሳቸውን ቀርቦ ነበር፣ ግን ቀርበው በጽሁፍ ጉባኤው ፊት ለፊት ወጥተው እኔ ከአሁን በኋላ በሌላ አቅሜ ነው ይህን ድርጅት ማገልገል የምፈልገው እንጂ በዚህ አመራር ውስጥ በፍጹም መመረጥ አልፈልግም ብለው ቁጭ ብለው በጽሁፍ አብበዋል። እሱን የማያምኑ ከሆነ ያ ቪዲዮ አለ፣ መልከት እንችላለን። አልፈልግም እኔ በሌላ አቅም መርዳት እችላለሁ ብለው ከኤርትራ እዚህ እስክመጣ ድረስ ድርጅቱን በሌላ በተለያየ አቅም ሲረዱ የቆዩ ሰው ናቸው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ቀጣይ ዘገባ አለን። በመጨረሻ ባለፈው ሳምንት በጅቡቲ አቦክ በተሰኘ ስፍራ በደረሰ የጀልባ መገልበጥ አደጋ ሕይወታቸውን ያጡ 57 ሰዎች ኢትዮጵያውያን መሆናቸው ተረጋገጠ። ቀብራቸውም አስክሬናቸው በተገኘበት አካባቢ ጎዶሊያ በተባለ ስፍራ ተፈጽሟል። ከ ከአደጋው 16 ሰዎች በህይወት ተገኝተዋል። ዓለም አቀፍ የፍልሰተኞች ድርጅት IOM የተረፉትን እማኝ አድርጎ አስከሬናቸው ያልተገኘ እንዳሉ አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸውን ያነጋገረችው ጽዮን ግርማ ነች።
ባለፈው ሳምንት ከጅቡቲ ተነስተው ወደ የመን ለመሻገር መንገድ የጀመሩ ሁለት ጀልባዎች በመገልበጣቸውና በመስጠማቸው የብዙ ሰዎች ህይወት ማለፉን፣ ከሟቾቹ ውስጥ ደግሞ ኢትዮጵያውያን መኖራቸው ተገልጾ ነበር። ሁኔታውን ለማጣራት አደጋው ወደ ደረሰበት ቦታ የልዑካን ቡድን የላከው በጅቡቲ የኢትዮጵያ ኤምባሲ 57 ኢትዮጵያውያን መሞታቸውንና የሁሉም ጎዶሪያ በተሰኘ ስፍራ ቀብራቸው መፈጸሙን አረጋግጧል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው በዚህ ልብ በሚሰብር ባሉት አደጋ ምክንያት የቅርብ ዘመዶቻቸውን ላጡ ቤተሰቦች፣ ወዳጅ ዘመዶችና ጓደኞች መንግስት መጽናናትን እንደሚመኝ የሀዘን መግለጫ ማውጣቱን ተናግረዋል። ስለ አደጋው አነጋግሬያቸው ነበር።
ሲሆን እናንተ እንደተከታተላችሁት ጅቡቲ ሰሜን ምስራቅ አቅጣጫ የምትገኝ ኦቦክ የምትባል አስተዳደራዊ ክልል አለች ጅቡቲ ውስጥ። ከዛ ጎዶሪያ የሚባል ቦታ አለ። ከዛ አካባቢ ህጋዊ ባልሆነ መንገድ ወደ የመን ለመሸጋገር ሲሞክሩ የነበሩ ኢትዮጵያውያን ናቸው ይሄ አደጋ የደረሰባቸው፣ ጀልባ መገልበጥ አደጋ የደረሰባቸው። ይህን አስመልክቶ የውጭ ጉዳይ ሚኒስቴር ያው በትናንትናው ዕለት አንድ መግለጫ አውጥቷል፣ የሀዘን መግለጫ ለመላው ቤተሰቦች፣ ወዳጅ ዘመዶችና ለመላው ኢትዮጵያ ሕዝብ መጽናናትን ይመኛል የውጭ ጉዳይ ሚኒስቴር። ይህን ካልኩ በኋላ አደጋው ከተከሰተበት ጊዜ አንስቶ የተደረጉ እንቅስቃሴዎችን ለማንሳት ያህል አደጋው ከተሰማበት ሰዓት አንስቶ እዛ ጅቡቲ የሚገኘው የፌዴራል ኤምባሲያችን አባላት ያሉት ቡድን አደራጅቶ ወደ አደጋው ስፍራ ተንቀሳቅሷል። እዛም እንደደረሰ ቅድም የጠቀስኳት አካባቢ የአስተዳደር የኦቦክ አስተዳደራዊ ክልል ኃላፊዎች ጋር በጋራ በመሆን ወደ አደጋው ስፍራ አብረው ሄደዋል። አደጋው ስፍራ ላይ የጅቡቲ መንግስት ኃላፊዎች፣ የአይኦኤም ሰዎች፣ የዓለም አቀፉ ቀይ መስቀል ማህበር ሰዎች ሆነው በጋራ ከአደጋ በህይወት የተረፉትንም ሰዎች ማነጋገር ችሏል። እንግዲህ እነሱ እዛ ባገኙት መረጃ መሰረት 16 ዜጎች በህይወት ጣፋቸውን መረጋገጥ የተቻለ ሲሆን ከዓለም አቀፉ ቀይ መስቀልና ከዓለም አቀፉ ስደተኞች ማህበር አይኦኤም ጋር በመሆን አስፈላጊው ሕክምናና ድጋፍ እንዲያገኙ ማድረግ ተችሏል። እዛ በመለስ እንግዲህ ከህይወት ከጠፉ ሰዎች ከተደረገ ቃለ ምልልስ ነው ምን ያህል ኢትዮጵያውያን ህይወታቸው አልፏል የሚለውንም መረጃ ማግኘት የተቻለው። በአጠቃላይ 57 ኢትዮጵያውያን ህይወታቸውን ያጡ መሆናቸውን ነው ማረጋገጥ የተቻለው። ከዚህ በኋላ እንግዲህ የተደረገው እዛው አካባቢ ካምፕ አለ፣ አይወይም ካምፕ በርካታ ኢትዮጵያውያን ተመሳሳይ የሆነ አደጋ ብዙ ጊዜ ለማድረግ የተሰባሰቡበት ነው። እነሱንም በማግኘት ይህ አይነቱ አካሄድ ራሳቸውን ለአደጋ የሚያጋልጥ መሆኑን ውይይት በማድረግ ኦልሬዲ ወደ 347 የሚሆኑ ሰዎች ወደ ኢትዮጵያ ለመመለስ በፈቃደኝነታቸውን ገልጸዋል። ይህ እንግዲህ በፈቃደኝነት ለመመለስ ስለወሰኑም አስፈላጊውን እገዛ በማድረግ ወደ በፍጥነት ወደ ሀገራቸው እንዲመለሱ ለማስቻል እዛ ያለው ሚስዮናችን የጉዞ ሰነዶችን በማዘጋጀት ከሌሎችም አካላት ጋር በመመካከር ወደ ሀገራቸው ለመመለስ ጥረት እየተደረገ ይገኛል።
እንግዲህ አቶ ነቢያት፣ እንደሚታወቀው በአሁኑ ሰዓት የመን ያሉ ኢትዮጵያውያን ወደ ኢትዮጵያ ለመመለስ እየጠየቁም ያሉበት ሁኔታ አለ። ከሁለት ወራት በፊት ተመሳሳይ ሪፖርቶችን አቅርበን ነበር፣ UNHCR ሰነድ ይስጠን የሚል። አሁን ደግሞ አልተቋረጠም ማለት ነው? ሰዎች አሁንም እየተሰደዱ ነው፣ እየሄዱ ነው ማለት ነው?
አዎ፣ እንግዲህ የሚያሳዝነው እዛም ያሉ ሰዎች ጋር ከኤምባሲያችን እዛ ቦታው ላይ ተገኝተው ካሉ ሰዎች ካደረጉት ቃለ ምልልስ ያገኙት መረጃ ምንድን ነው? እየሄዱ ያሉት ሰዎች አሁን በየመን ያለውን ተጨባጭ ሁኔታ በሚገባም ግንዛቤ ያላቸው እንዳልሆነ ነው። ስላለው ጦርነት፣ ሊገጥማቸው የሚችለውን አደጋ፣ የጀልባ ጉዞም እንዲህ በቀላሉ ለከፍተኛ አደጋ ሊያጋልጣቸው እንደሚችል ከተሟላ ግንዛቤን በሰዎቹ ዘንድ በተጓዦቹ ዘንድ እንደሌለ ነው ለመረዳት የተቻለው። ለዚህም ነው አሁን ወደ 347 ሰዎች ይህን ጉዞ ሊያደርጉ የተዘጋጁ ግን በተደረገ ውይይት በፈቃደኝነት ብንመለስ ይሻላል የሚለው ውሳኔ ወስኑ ወደ ሀገራቸው ለመመለስ ይወሰኑ።
ከየት አካባቢ የሄዱ ናቸው ማለት ከየት አካባቢ ስል የገጠራማ ነው የከተማ አካባቢ ነው ከየት አካባቢ ነው የተነሱት?
በዝርዝር እንግዲህ ዝርዝሩ ከእያንዳንዱ መንደር የመጣው ማወቅ አይቻልም። ከተለያዩ የኢትዮጵያ ክልሎች የመጡ ናቸው። አብዛኛው ግን በምስራቃዊ የሀገራችን አካባቢ ከተለያዩ ሰዎች የመጡ ሰዎች ናቸው።
ባለፈው ሳምንት የዓለም አቀፉ የስደት ድርጅት IOM የተረፉትን እማኝ አድርጎ በገለጸው መሰረት ፍልሰተኞቹ በጀልባው ላይ ከተሳፈሩ ከደቂቃዎች በኋላ የጀልባይቱ ሞተር በመበላሸቱ ይቀዝፋት የነበረው ሰው ትቷቸው ዘሎ በመውጣቱ በወቅቱ የነበረው ንፋስ ተደምሮ ጀልባይቱን እንደገለበጣትና አደጋው እንደደረሰ ተናግረዋል። የውጭ ጉዳይ መስሪያ ቤቱ ባወጣው የሐዘን መግለጫ አደጋው ከደረሰበት ቀን አንስቶ የህይወት አድን ግብረ ኃይል በማቋቋም በህይወት የተረፉትን ዜጎች በመርዳት ህይወታቸው ያጡትን አስክሬን በመፈለግ እንዲሁም ቀብራቸው እንዲፈጸም በማድረግ ድጋፍና ትብብር ላደረጉላቸው የጅቡቲ መንግስትና የዓለም አቀፉ የስደተኞች ድርጅት ምስጋና አቅርበዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን ግርማን ለዘገባዋ እናመሰግናለን። አድማጮች፣ ተከታዩ ንግድና ምጣኔ ሀብት። የዛሬው ንግድና ምጣኔ ሀብት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ማታ በሚያደርጉት ንግግር ዓመታዊ ንግግራቸው ዙሪያ ያተኩራል። በሀገሪቱ የይዞታ ላይ ትኩረት የሚያደርገው ይህ ዓመታዊ ንግግራቸው የምጣኔ ሀብት አስመልክቶ አስተዳደራቸው አከናወነ ያሉትን በማወደስ እንደሚናገሩ፣ ከሜክሲኮ ጋር በሚያዋስነው ዩናይትድ ስቴትስ ድንበር ላይ የግንብ አጥር መገንባት አለበት እንደሚሉ ይጠበቃል ሲል ይንደረድራል። የትራምፕ ንግግር ባለፈው ሳምንት ማክሰኞ እንዲካሄድ ነበር በዘገባው እንደተመለከተው የታቀደው። ይሁንና ከፊል የመንግስት መስሪያ ቤቶች ከዚህ ቀደም ላልታየ ረዥም ለተባለ ጊዜ ተዘግተው በመቆየታቸው ለአሁን ሊተላለፍ ችሏል። የአሜሪካ ድምፁ ዘጋቢ ዘላቲካ ሆክ ትላንት በሕግ መወሰኛው ምክር ቤት በተደረገው ክርክር የትራምፕ ንግግር በምን አይነት ይዞታዎች ላይ ወይም ሁኔታዎች ላይ ሊያተኩር እንደሚችል ፍንጭ መስጠቱን ጠቁማለች። አዳነች ፍሳዬ ታቀርበዋለች።
ዶናልድ ትራምፕ በሚያደርጉት ንግግር ራሳቸውን በምርጫ ዘመቻ ወቅት ለማከናወን የገቡትን ቃል በመፈጸም ላይ ያሉ ጠንካራ መሪ አድርገው ያቀርባሉ ተብሎ ይጠበቃል። ዋና ቦታ የሚይዘው በኢኮኖሚ ዘርፍ የተገኘው ስኬት ሊሆን እንደሚችል የሕግ መወሰኛው ምክር ቤት አፈ ጉባኤ ሚች ማኮኔል ፍንጭ ሰጥተዋል።
ለእድገትና ለቤተሰብ የቆመው የሪፐብሊካውያኑ የኢኮኖሚ ፖሊሲ የአገራችን የሥራ ዕድል ፈጣሪዎችን እና አነስተኛ ይዞታ ያላቸው የንግድ ተቋማት እንዲጠናከሩ ረድቷል። በአገሪቱ ዙሪያ ያሉት የመካከለኛው መደብ ቤተሰቦች ታዲያ የዚሁ እድገት ተጠቃሚ መሆናቸውን ቀጥለዋል።
ዲሞክራቶች በበኩላቸው ፕሬዚዳንቱ ለሚያደርጉት ዓመታዊ ንግግር ምላሽ ለመስጠት ተዘጋጅተዋል። በሀገሪቱ የሕግ መወሰኛ ምክር ቤት የውህዳን መሪ ቻክ ሹመር አመላክተዋል።
ፕሬዚደንቱ በሚያደርጉት ንግግር የአገሪቱ ሁኔታ ጠንካራ ነው ማለታቸው አይቀርም። ሐቁ ግን የትራምፕ የኢኮኖሚ ሁኔታ የመካከለኛው መደብ አሜሪካውያንን አልጠቀመም። የትራምፕ የጤና ጥበቃ ሁኔታ የአሜሪካ ቤተሰብን አልረዳም። የትራምፕ የአስተዳደር ሁኔታም በትርምስና በብቃት ጉድለት እየተናጠ ነው።
ትራምፕ የድንበር ግንብ ለመገንባት የሚያስችላቸውን ባጀት ለማግኘት በቂ የምክር ቤት አባላት ድጋፍ ላይኖራቸው እንደሚችል አምነው ተቀብለዋል። የአስቸኳይ ጊዜ ሁኔታ በማወጅ ግንቡን የመስራት አማራጭ እንዳላቸው ገልጸዋል። ዛሬ ማታ የሚያደርጉት ንግግር ይህን ለማሳመን ሊጠቀሙበት እንደሚችሉ ተገምቷል። ሴኔተር ሊንድሴይ ግራም ታዲያ ሪፑብሊካውያን እንዲደግፏቸው ጥሪ አድርገዋል።
ዴሞክራቶች ከእሳቸው ጋር የማይሰሩ ከሆነ ፕሬዝደንቱ ግንብ ለመገንባት የሚያስፈልገውን ገንዘብ ለማግኘት ሲሉ ያላቸውን ስልጣን ለመጠቀም በሚሞክሩበት ወቅት ሪፐብሊካውያን ካልደገፏቸው ጥሩ አይሆንም።
ትራምፕ ዛሬ ማታ በሚያደርጉት ንግግር ዩናይትድ ስቴትስ በአፍጋኒስታን 17 ዓመታት ያህል የነበራት ተሳትፎ እንዲቆም ለማሳመን የዩናይትድ ስቴትስ ሽምግልና ስኬት አስገኝቷል ሊሉ እንደሚችሉ ተገልጿል። ኬንታኪን የሚወክሉት ሪፑብሊካዊ ሴኔተር ራን ፖል የዩናይትድ ስቴትስ ወታደሮች ከአፍጋኒስታንና ከሶሪያ እንዲወጡ አጥብቀው ይደግፋሉ።
By any measurement, we are victorious. We killed bin Laden.
በማንኛውም መለኪያ አሸናፊዎች ነን። የአልቃይዳው መሪ ኡሳማ ቢን ላደን ገለናል። በአፍጋኒስታን ያለውን የሽብር ሰፈር አክሽፈናል። አፍጋኒስታን ትርምስ ላይ ናት። አሁን ተተራምሳለች። ሁሌም እንደታመሰች ነው። ለወደፊቱም መታመሷ አይቀርም።
ይሁንና አንዳንድ ሪፑብሊካውያንና ዲሞክራት የምክር ቤት አባላት የአሜሪካ ወታደሮች መውጣትን ይቃወማሉ። ሪፑብሊካዊው የቴክሳስ ተወካይ John Cornell.
One of our colleagues, the senator from Florida, Senator Rubio, said,
"ከስራ ባልደረቦቻችን አንዱ የፍሎሪዳው ተወካይ ሰነተር ማርኮ ሩቢዮ አሸባሪነት እንደ ካንሰር ነው ብለዋል። ለማጥፋት ልትሞክር ትችላለህ። ሆኖም ልታጠፋው ካልቻልክ ብታጨማድደውም እንኳን ለቀቅ ስታደርገው ወዲያውኑ ተመልሶ ይመጣል።
ትራምፕ በተጨማሪም አስተዳደራቸው ከቻይና ጋር ያደረገው የንግድ ድርድርና የኮሪያ ልሳነ ምድርን ከኒውክሌር መሳሪያ ነጻ ለማድረግ ከሰሜን ኮሪያ ጋር ያካሄደው ንግግር መሻሻል አሳይቷል እንዲሉ ይተበቃል።
አዳነችን ለዘገባው እናመሰግናለን። ፕሮግራማችን አድማጮቻችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ከሁለተኛው አጋማሽ አንዱ የዛሬ ማክሰኞ መደበኛ ቅንብር ሐኪሞን ይጠይቁ። ሐኪሙን ይጠይቁ። ስለዛ ነገር ጠየቅልኝ።
አንተ ብዙ ጥያቄዎች እኮ ነው የጠየቅ።
ቆሽት ስለሚል ምን
አዲስ የቆሽት ተራ አልደረሰም፣ ግን በደረሰ ጊዜ እናነሳለን። ዛሬ ታዲያ የብዙዎች ጥያቄ የሆነ ይልቁንም በገዳይነቱ በርካቶችን ሕይወት እየቀጠፈ ያለ የካንሰር በሽታን ይመለከታል። ከካንሰርም ኮሎን ካንሰር የተባለውን የህመም አይነት የሚመለከት ነው። ጠያቂዎቻችን ብቻ ሳይሆኑ በዚህ ሰዓት የሚከታተሉ ሌሎችም የሚጠቅማቸውን ቁም ነገር እንደሚያገኙ ተስፋ አድርጋለሁ። ዛሬ ምጥን ሰዓት አለን። ይሄ ነው ርዕሱ። አዲሱ
በጣም ድንቅ ነው። ተገቢ ነው፣
ተገቢ ነው። እንግዲህ ላስታቀጠሮ ተይዘለታል። ዶክተር ከበደ ቤኛ ይባላሉ። በዚህ በዩናይትድ ስቴትስ በሚገኘው ሜዮ ክሊኒክ የደምና የሌሎች የሰውነት አካላት ካንሰርን በሚመለከት ልዩ ባለሙያ ናቸው። ወደ ዝርዝሩ እንዘልቃለን። ዶክተር ከበደ በድጋሚ ለጊዜው አመሰግናለሁ። በቅድሚያ የኮለን ካንሰር የሚባለው ህመም አይነት በራሱ ምንድን ነው በሚለው እንደርደር። የትኛውን የሰውነታችንን ክፍል ሲያጠቃ ኮለን ካንሰር ተፈጠረ የሚባለው?
እንግዲህ አንጀት ሲባል በሁለት ይከፈላል፣ ትልቁ አንጀትና ትንሹ አንጀት። ትልቁ አንጀት 5 ክፍሎች አሉት፣ የግራው ክፍል፣ የቀኝ ክፍል፣ የቀኝና የግራም ክፍል የሚያገናኝ እና ደግሞ ሲግሞይድ፣ ከዛ ቀጥሎ ደግሞ ሬክተም የሚባሉ 5 ክፍሎች አሉት። የትልቁ አንጀት ካንሰር ወይም ኮሎሬክታል ካንሰር የሚባለው የሚነሳው እያንዳንዱ ሰው በየቀኑ ልክ እባብ ጸጉሩን እንደሚገለፍፍ ሁሉ የእኛም የአንጀት ላይኒንጉ በየቀኑ ከሰገራችን ጋር ይወጣል። ያም የሚሆነው ሴሉ መከፋፈል ስላለበት ነው። ሴሉ በየቀኑ ስለሚከፋፈል በሚከፋፈልበት ጊዜ አንድ ሴል ሁለት ይሆናል፣ ሁለት ሴል አራት ይሆናል። አንዳንድ ጊዜ ችግር ይፈጠራል።
መጀመሪያ የሚገለፈፈው ጤናማ ተፈጥሮን የተከተለ ነው። ችግር ሲኖር ግን፣ የጤና መታወክ ሲኖር ግን የተለየ ሁኔታ ይፈጠራል እያሉ ነው?
አዎ፣ ሴሉ በሚከፋፈልበት ጊዜ ኩል የሆነ ጀነቲክ ማቴሪያል ከሌለው ኖርማሊ የእኛ የሰውነታችን ክፍል ያጠፋዋል። አንዳንድ ጊዜ ግን ከእኛ ከሰውነታችን ስለሚፈጠር የመከላከል ሴሎች አያውቁትም። ስለዚህ እዛው ይቀርና ይባዛል በመጨረሻ ወደ ካንሰርነት ይቀየራል። ስለዚህ ብዙ ጊዜ ይወስዳል ማለት ነው የኮለን ካንሰር ለመፈጠር።
ዶክተር ከበደ ካንሰር ህመም አንድ ሰው ሲጋለጥ እንደ ኢትዮጵያ ባለ የተሻለ ሕክምና ባለበትም የሚያሳስበውን ያህል ምርጫዎቹ የጠበቡ መሆናቸው ከተዘገየ በህይወት የመትረፍን ሁኔታ ያጠባል የሚለው የትኛውንም ካንሰር ሊመለከት ይችላል አሳሳቢነቱ ከፍ ያለ ነውና ቀድሞ ሰዎች ሊያውቁ የሚችሉበት መንገድ ይኖራል። አንድ ሰው ለካንሰር ሊጋለጥ እንደሚችል የሚያውቅበት መንገድ ይኖራል የሚለውን ጥያቄ ያስነሳል። ምንድናቸው ምልክቶቹ? ቀድሞ የሚታዩ የሚታወቁ ምልክቶች ይኖሩ ይሆን?
በእውነቱ ማወቅ የሚገባን ሌት ወይም ኮለን ካንሰሩ ከቦታ ቦታ ተሰራጭቶ ሌሎች የአካላችን ቦታዎች ሳይነካ ቢገኝ ይሻላል። ለዚህም ነው ስክሪኒንግ ቴስት የሚባል አለ። ማለትም አንድ በሽታ ትልቅ ከመሆኑ በፊት ደግሞ የስክሪኒንግ ቴስቱ በጊዜ ከተገኘ የሚቀጥለውን ስቴጅ የሚቀንስ ከሆነ በጊዜ ከተገኘ የሚያስፈልገው ሕክምና ብዙ ስላልሆነ በዚህ ምክንያት ነው ስክሪኒንግ ቴስት ለምሳሌ በአሜሪካን ሀገር ስታንዳርድ ነው። ማንኛውም አደልት እድሜው 50 ሲሞላ አንድ አይነት ስክሪኒንግ ቴስት ያስፈልገዋል። በጣም ብዙ የተለያዩ ስክሪኖች አሉ። ኢትዮጵያ ውስጥ ለምሳሌ እንደዚህ አይነት ስክሪኒንግ ቴስት የለም። ነገር ግን ማንኛውም ሰው በማንኛውም ጊዜ በተለይ እድሜው ከአርባ ዓመት በላይ የሆነ ሰው ደም ከሰገራው ጋር ተቀላቅሎ ካየ ኮለን ካንሰር ነው ብሎ መጠራጠርና ማሰብ አለበት። ምንም ቢሆን ለምሳሌ አንዳንድ ጊዜ በሄሞሮይድ አማካኝነት ነው ብሎ ሊያስብ ይችላል። ያ ደግሞ ስህተት ነው። ምክንያቱም በእንግሊዝኛው እንደውም ብሌሲንግ ኢን ዲስጋይዝ ይሉታል። ማለት ደም ያለበት ሰው ቶሎ ብሎ ወደ ሐኪም ጋር ከሄደ ቶሎ ብሎ ኢንቨስቲጌሽን ምራቁ ከተሰራ ቆጣ አውጥቶ ልክ እድሜውን ከሌላው ሰው ጋር ኮለን ካንሰር ከሌለበት ሰው ጋር እኩል የሆነ እድሜ መኖር ይችላል። ስለዚህ ማንኛውም ሰው ትልቁ ምልክት የሚሆነው ደም ከሰገራ ጋር ከታየ ሌላ ነገር አለመሆኑ ካላወቅን ድረስ ኮለን ካንሰር ነው ብለን ማሰብ ያስፈልጋል።
መፍራቱ እንደ ድል ይሆናል ነው የሚሉት። የጥንቃቄ ስጋቱ ይጠቅማል እያሉን ነው።
አዎ መስጋት ብቻ ሳይሆን እንደዛ ነው ብሎ ማሰብ ይሻላል። እንደዛ ነው ብሎ ካሰቡ ቶሎ ብሎ ወደ ሐኪም ጋር ይሄዳል፣ ቶሎ ብሎ ሕክምና ይካሄዳል።
ይሄ እንግዲህ ባይሆን እንኳን ስጋታቸው ቀደም ብሎ የጠቀሱት በልማድ ብዙ ጊዜ የሚታየው በልማድ አነጋገር የኪንታሮት በሽታ የሚባለው ሄሞሮይድስ ቢሆን እንኳን አለመሆኑን አውቀው ነው የሚመለሱት እንጂ የሚከተል ጉዳት የለም። ለሱም ቢሆን ሕክምና ያገኛሉ። ስለዚህ እንደዛ አድርጎ ራቅ ያለውን ማሰቡ ጠቀሜታ የላቀ ነው፣ ዋናው ቀዳሚ ምልክት ነው እያሉን ነው።
አዎ አንዳንድ ጊዜ ደግሞ ኪንታሮቱም ኮለን ካንሰሩም አንድ ላይ ሊኖር ይችላል። ኪንታሮት ብዙ ጊዜ ከሰገራ መውጫ ጋር ነው፣ ኮለን ካንሰር ደግሞ ከዛ በላይ ነው። ስለዚህ ሁለቱ ሊኖር ስለሚችል እብን አንዳንድ ጊዜ በእጅ አስገብቶ ወይንም ቀላል የሆነ ኢንስትሩመንት አድርጎ ኪንታሮት ነው ብሎ መተው ሳይሆን ወደዋ ውስጥ ገብቶ ኮለን ካንሰር አለመሆኑን ማረጋገጥ ያስፈልጋል። በተጨማሪም ሰገራ ጋር ከሚወጣ ደም በተጨማሪም ደግሞ ያልሆነ ለምሳሌ ሁልጊዜ በትክክል ሰገራ የሚወጣ ከሆነ በየቀኑ ወይ በየሁለት ቀኑ በጣም ብዙ ጊዜ ከቆየ የብሎፍ ግብ ነው ዋሻል ጠጣው ነው ብሎ ከማሰብ ይልቅ ይኸው ድርቀት ካለ እሱንም ማማከር ያስፈልጋል። በተለይ ብዙ ጊዜ ትክክለኛ የሆነ የሰገራ መውጣት እያለ ሳያስቡት ሶስት አራት ቀን ዝም ብሎ ከቆየ እሱም አንደኛው ምልክት ሊሆን ይችላል።
ያውካል ማለት ነው።
ከሆድ ድርቀት በተጨማሪ ደግሞ አንዳንድ ጊዜ ሁለቱም ሲሆን፣ አንዳንዴ ተቀማጥ፣ አንዳንዴ ደግሞ ሆድ ድርቀት፣ አንዳንዴ ደግሞ የሚቀያየርም ከሆነ እሱም እንደ ምልክት ሊሆን ይችላል። ይህ የምናገራቸው ምልክቶች ሁሉ ያልዘገየ ወይም ብዙ ያልቆየ ኮለን ካንሰርን ለማወቅ ይረዳሉ ማለት ነው። ነገር ግን ብዙ ከቆየ በኋላማ ምግብ መብላት አይቻልም፣ ሰውነት መርካት ይመጣል፣ የአይን ከለር ሊቀየር ይችላል። ስለዚህ ያ ሌት ስቴጅ ነው። አርሊ ስቴጅ የሆኑት ምልክቶች ነው የተናገርኩት።
ቀድሞ ማወቅን የመሰለ ነገር የለም እያሉን ነው። ቀድሞ ማወቅ ደግሞ የህይወትን ያህል ትልቅ ነገር ያድናልና ነው። ዶክተር ከበደ ይህን አሁን የጀመሩት ጥያቄ ምናልባትም በቀጥታ መቼ ሐኪም ማየት አለበት ለሚለው ጥያቄ ቀደም ያሉትን ዋና ዋናዎችን ጠቅሰዋል። ሌሎች አንድ ህመምተኛ ይሄ ነገር ቢሆን እንኳን መቼ ሊብ ሐኪም የሚልበትን ሊደግፉ የሚችሉ ወይም የሚገፋፉ ሌሎች ምክንያቶች ይታየዎታል?
ቶሎ መሄድ ያለበት ምክንያቱም ቶሎ ካልሄደ ኮሎን ካንሰር እንደ ሌላው አይነት ካንሰር አይደለም። ነገር ግን ቶሎ መሄዱ በሽታው ወይም ካንሰሩ ከግድግዳው በስቶ እንዳይወጣ፣ ከግድግዳው በስቶ ከወጣ ደግሞ አጠገቡ ያሉትን እጢዎች ወይም ሊምፍ ኖዶች ስለሚነካ ከዛም አልፎ ወደ ጉበት አንዳንዴም ወደ ሳምባና ወደ አእምሮ ወይም ወደ ብሬን ሹ ስለሚሄድ ያኔ ደግሞ ማከሙ በጣም ያስቸግራል። ስለዚህ ቶሎ ከመጣ በአንድ ወር ውስጥ ወይም ሁለት ወር ውስጥ ወይም ሲበዛ ይበዛ በስድስት ወር ጊዜ ውስጥ መታየት ያስፈልገዋል።
የኮሎን ካንሰር ጉዳይ አድማጮች፣ በሚቀጥለው ሳምንት እንመለሳለን። ሰዓቱ አልቋል። ዶክተር ከበደ ቢኛን ግን ለጊዜያቸው እናመሰግናለን።
ወደሚቀጥለው ማጠቃለያ ዘገባ ነው የምናልፈው። የአክሱም ሐውልት አስቸኳይ ጥገና ካልተደረገለት ሊወድቅ ይችላል ተባለ። በሐውልቱ ላይ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የአርኪኦሎጂ አስተማሪ ዶክተር ህሉፍ በርሀ ከሮም ኢጣሊያ የመጣው ቁጥር 2 ተብሎ የሚታወቅ ሐውልት በተተከለበት ወቅት ቁጥር 3 ተብሎ በሚታወቅ ሐውልት ላይ ተጽዕኖ ፈጥሯል ብለዋል። የኢትዮጵያ ቅርስ ጥናትና ጥገና ባለስልጣን ዋና ዳይሬክተር አቶ ዮሐንስ ደስታ በበኩላቸው ጥገናው እስካሁን ያልተካሄደው ስራውን ሰፊ ጥናትና ከፍተኛ ጥንቃቄ ስለሚያስፈልገው ነው ብለዋል። ጥናቱ ተጠቃልሏል። በቀጣይ ሳምንት ጥገናው የሚፈጸም ተቋም ጋር ስምምነት በመፈጸም ስራውን በዚህ ዓመት ለማጠናቀቅ ይሰራል ብለዋል። ሙልጌታ አጽባ
ከአክሱም ሐውልቶች በቁመቱ ሶስተኛ ደረጃ የሚቀመጥ ቁጥር 3 ተብሎ የሚጠራ ሐውልት ስደት ላይ የነበረውን ቁጥር 2 ሐውልት ወደ ሀገር ውስጥ ገብቶ ከተተከለ በኋላ እክል አጋጥሞታል። በሐውልቱ ለረጅም ጊዜ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የአርኪኦሎጂ አስተማሪ ዶክተር ሁልፍ በርሃም ሐውልቱ አስቸኳይ የቅርስ ጥገና ካልተከናወነለት የመውደቅ አደጋ ሊያጋጥመው ይችላል ብለዋል።
ከጣሊያን የተመለሰው ቁጥር 2 እያልን የምንጠራው ሐውልታችን ሲተከል በጣም ብዙ ነገር ኢንቮልቭ አድርጎ ነበር የተተከለው። በጣም ከባድ ክሬኖች ነበሩ። በጣም ከባድ የሆኑ የብረት ስካፎልዲንግ ነበሩ። ሌሎችም የግራውንድ ስራ ሲሰሩ በዚህን ጊዜ በድምፅና በሌሎች እንቅስቃሴዎች መረበሽ ምክንያት ሐውልቱ ወይም ቁጥር 3 የምንለው ሐውልት ከጥንት ጀምሮ ያልወደቀ ያልተሰበረ ኦሪጂናሊቱን ጠብቆ ያለ ሐውልት ዝም ብሏል እና አሁን 0.23 ዲግሪ ነው ዝም ብሎ ያለው። ተጨማሪ አደጋ ለመከላከል በሸራ ተወጥሮ ታስሯል። ስለዚህ ሸራው ሲወጠር ሐውልቱን ሮድ እንዳያረገው ወይም እንዳይሸረሽረው ከሸራው ስር እንጨት ነገር ተደርጎበት ነበር። አሁን ግን ጊዜው ስለወሰደ 11 ዓመታት አስቆጥሯል። አሁን ከሸራው ስር የነበረው እንጨት በፀሐይና በዝናብ ምክንያት እየበሰበሰ እየወደቀ ነው። ስለዚህ ሸራው በፊት ተወጥሮበት የነበረውን ስትሪንግስ አሁን እየላላ እየሄደ ነው ማለት ነው። ስለዚህ ሸራው ሲላላ ሐውልቱ አሁንም መዘንበሉ የግድ ነው።
በሐውልቱ ከመቶ ዓመት በፊት የተካሄደው የአርኪኦሎጂ ጥናት እንደሚያሳየው በ0.09 ዲግሪ ወደ ሰሜን ምስራቅ አቅጣጫ መዘንበሉ ያሳይ ነበር ያሉት ዶክተር ሁሉፍ ወደ ጣሊያን ተወስዶ የነበረውን ሐውልት ቁጥር 2 ለመትከል በተደረገው እንቅስቃሴ የመዘንበል ሁኔታው ወደ 0.23 ዲግሪ አሳድጎታል ብለዋል። የሐውልቱ ችግር ለመፍታት ቶሎ የጥገና ስራ ለመፈጸም ታቅዶ የነበረ ቢሆንም እስካሁን አልተፈጸመም ሲሉ ዶክተር ሁሉፍ ተናግሯል። ባለፉት 2 ዓመታት ጥገና ለማካሄድ ተብሎ ስምምነቶች ቢፈጸሙም የመድረክ ውይይት ከማካሄድ የዘለለ ተግባር አልተፈጸመም ብለዋል።
ይህንን ስራ ልክ የቁጥር 2 ሐውልት ተከላ እንዳበቃ ቁጥር 3 ሐውልት እንዲስተካከል ስታብላይዝ እንዲደረግ የሚል ነበር ፕሮጀክቱ። ሆኖም አንዳንድ የዩኔስኮ ሪፖርቶች እንደሚጠቁሙት በስራው መጓተት ምክንያት የጣሊያን መንግስት ብሩን መልሶታል የሚል አንድ ሪፖርት አግኝቻለሁኝ። ስለዚህ ከዛን ጊዜ በኋላ ባለቤት አጥቶ ሐውልቱ ለአደጋ ተጋርጦበት ይገኛል ማለት ነው። በጣም ዝም ብሎ ነው ያለው። ብዙ ጊዜ አስተያየት ተሰጥቷል። ብዙ ጊዜ በሚዲያም ይተላለፍ ነበር። በጣም ድግግሞች ባይሆንም ግን አልፎ አልፎ ግን ይሰጣል።
የአክሱም ሐውልት ጉዳይ አዲሱ አላለቀም፣ ብዙም ያነጋገርም ይመስለኛል። ዛሬ ጠደፍ ጠደፍ ብለናል፣ በርከት ያሉ ዝግጅቶች ስለነበሩ
አተረፈን
ቆረጥ ነው። ይሄ ዝግጅት ያደረውን ሙሉን የሚቀርበውን ያህል ታዲያ ትንሽ ፋታ ሙዚቃ አይጠፋም ብዬ ተስፋ አደርጋለሁ። ንጉሱ እንደሱ እያለ ነው
በሙዚቃ እናጠቃላለን። በነገር ላይ ቀደም ሲል ያቀረብከው ፕሮግራም የሐኪም ፕሮግራም ካንሰር ብዙ ጊዜ እዚህ አካባቢያችን እንኳን ኢትዮጵያውያን በብዛት በምን ሞተ በካንሰር እሱ ላይ ሰፊ ነገር እንድትሰራ
ልክ ነህ።
ከቆሽትም ቀድሞ ይሰራል።
ከቆሽትም ይቅደም። ግሩም በኮልን ካንሰር ጀምረናል፣ ሌሎችንም እንመለከታለን። አድማጮች፣ በእኛ በኩል በዚሁ ልንሰናበት ነው። ሂሩት ትቀጥላለች። የትግርኛ ስርጭት ይቀጥላል። ደህና ደሩ።